ሁለተኛው ክፍል የአንድ ሰዓት ዝግጅታችን አሁን ይጀምራል። ለወጣቶች የተላለፉ መልእክቶችን በተከታታይ አሰምተን የተቀላላ ዝግጅታችን ፍጻሜ ይሆናል።
ድረስ ለኢትዮጵያ ወጣቶች በሙሉ እናንተ ያዲሱ ትውልድ አባሎች የዛሬ አበባ የነገ ፍሬዎች በእያላችሁበት ልባዊ ሰላምታችን ይድረሳችሁ። ያዲሱ ትውልድ አባሎች ስንል ወጣቶቹን በሙሉ ማለት ተማሪውን፣ አስተማሪውን፣ ገበሬውን፣ ከብት አርቢውን፣ ሰራተኛውን ወዘተ ለማለት ነው። የጽሑፋችን መነሻና መድረሻ ለመላው የወጣት ክፍል ከላይ ከተቀስናቸው በተጨማሪ በውያኔ መዋቅሩስ በወታደርነት፣ በፖሊስነት፣ በሰላይነት፣ በካድሬነትና በዝቅተኛ አርከኖች ውስጥ በመርማሪነትና በጸጥታ አስከባሪነት ላይ በጸረ ሕዝብ ተግባር ተሰማርታችሁ ያላችሁትን ወጣቶች ቀኑ ሳይጨልምባችሁ መስመራችሁን አስተካክላችሁ ከህዝብ ጋር በመቀላቀል የጋራ የሆነችውን ሀገራችንን ኢትዮጵያን ከጥፋት ለማዳንና የዲሞክራሲ ስርዓትን ለማድረግ ንቁ ተሳትፎ እንድታደርጉ የሚለውን የትግል ጥሪ ለማስተላለፍ ነው። ያሁኑ ትውልድ ወጣቶች እንደበፊቱ አንድ ሆናችሁ በሃይማኖት በዘርና በጾታ ሳትለያዩ በጋራ በሁሉም መንገድ የውያኔን አምባገነን ለማስወገድ ለትግል ተነሱ አምጹ ነው የምንለው። የኢትዮጵያ ህዝብ በረጅም ታሪኩ በተለይም የወጣቱን ሚናና የታሪክ ገድል በዝርዝር ማለት ከኢጣሊያን ወረራ በፊት የሀገራችንን ነጻነት ለማስከበር አባቶቻችንና እናቶቻችን እንዴት አጥንታቸውን ከስክሰውና ደማቸውን አፍስሰው ያቆዩልንን ሀገር በስፋት ዘርዘር አድርገን ለማቅረብ እንችል ምንኛ ደስ ባለን ነበር። ችግራችን ከተነሳንበት ርዕስ አቋያ ስለሚሰፋብን በሌላ ጊዜ በስፋት እንድንመለስበት ተገደናል። የተለያዩ አገሮችንና የኛንም ጨምሮ የትግል ስንክሳር ስንመረምር የምንረዳው አንድ ትልቁም ነገር ወጣቱ ትውልድ ትኩስ ኃይልና ለውጥ ፈላጊ መሆኑን ነው የምንገነዘበው። በመሆኑም በጥቂቱም ቢሆን አንድ ሳንት ጠቅሰው የማናልፈው ጉዳይ ካሁኑ ወጣት ትውልድ ውስጥ የዛሬ 3 አመት ገደማ ራሱን አድራይቶ በሀገር ቤት በህቡ እንዲሁም በውጭ ሀገር በይፋ የሚንቀሳቀሰው የሀብታ ወጣት ክንፍ ድርጅት ወይም ይወክን ስላለፈው ከኢጣሊያ ወረራ በፊት ስለነበረው ትውልድ አኩሪ ታሪክ መግለጫ ቀንጨብ አድርገን ለማቅረብ እንወዳለን። የይወክን መግለጫ እንዲህ ይላል። እኛነታችንን ለመከላከል ታሪክ ያስገድደናል። ጨለማ በተባለበት ዘመን ተፈጥሮ በወቅቱ ሀያላን መንግስታት አገሬ አላስነካም ብሎ ክብሩ ህይወቱን በገዛ ጥይቱ ለኢትዮጵያ ፍቅር ጥማት ጠጥቶ የተሰዋው ያጼ ቴዎድሮስ ታሪክ መነሻችን ነው። ያጼ ምኒልክ፣ ያጼ ዮሐንስ የበላይ ዘለቀ የባልቻባ ነፍሶ የሸዋ ረገድ የጣይቱ የዘራይ ድረስ ያብዲሳጋ ወዘተ ያጥንትና የሥጋ ምርግ የሆነች ኢትዮጵያ ታሪኳን ታሪክ አድርገው አንድነቷን በክርስትና በስልጣን ሳይሸጡ አቆይተዋልና የኩራታችን ምንጭ ነው። እኛ ከኢጣሊያን ወረራ በኋላ የተወለድን በወጣትነታችን ዘመን የሁለት አምባገነን ስርዓቶችን ለመጣል ህዝባችን ባደረገው ትግል የተካፈልንና አሁን ደግሞ ሶስተኛውን የወያኔ ዘረኛ አምባገነን በመታገል ላይ እንገኛለን። ለእናንተ ለልጆቻችን የምንነግራችሁ በወጣትነት ዘመናችን ትግል ስንጀምር እንዳሁኑ አቅጣጫ ሰጪው የፖለቲካ ፓርቲ ወይም ድርጅት ባልነበረበት እንዴት በተማሪነት ራሳችን አደራጅተን እንደታገልንና በትግል ውስጥ ያጋጠመንን ውጣ ውረድ እንድታውቁት ስለምንፈልግም ነው። እንዲሁም ከተሞክሮ ማነስ የተነሳ የፈጸምናቸውን ስህተቶቻችንን እንድታውቁትና እንዳትደግሙት ለማሳሰብና ለመምከርም ነው። ውድ ልጆቻችን እንደዚህ አጥብቀን የምንወተውታችሁ ያለፈውን የኛን ታሪክ በማጥናት በማጤንና በመገንዘብ አሁን ያለብንን ችግሮች በጥልቀት ለመመርመርና መላመት ፍለጋና የወደፊቱን ትግላችንን የተቃና እንዲሆን ምን ማድረግ አለበት የሚለውን ያጭርና የረጅም ጊዜ ፕላን ወይም እቅድ ለመተለም ይረዳችኋል ይረዳናል ብለን ስለምናምንም ነው። በመሆኑም የኛን መልካም ተሞክሮች አዳብሩት ጎጂውንም ላለመድገም ጥረት አድርጉ ነው የምንለው። ባጭሩ ምን መደረግ አለበት የሚለውን መልስ ለመሻት በማጥናት በመመራመር በመጻፍ በመወያየትና በመከራከር የመፍትሄ ሐሳቦችን ለማፍለቅና የፈጠራ ችሎታችሁን ለማዳበር ያለመታከት ጥረት እንድታደርጉም ነው። እንግዲህ ብዙም ሳናንዛዛ የኢትዮጵያ ወጣትን በተለይም የተማሪው ማህበር በአገር ቤትና በውጭ አገር የተጫወተውን ሚና ማለት በቅድመ አብዮት በአብዮቱ ዋዜማ አብዮቱም ከፈነዳ በኋላ በተለይም በኢአፓ ስረጎልማሶች በአባላትነትና ወጣቱ በኢሃዋሌነት እንዴት እንደታገል ማለት ከደርግ ጋር የሞት የሽረት ትግል የቀይ ሽብር ሰላማነትና ያስከተለውን እንድምታ እንዲሁም አሁን ካለው ከዘረኛው የወያኔ አምባገነን መንግስት ጋር በመካሄድ ላይ ያለውን ትግል በእኛ እይታ እናውቃቸው። በቅድመ አብዮት የተማሪው ትግል አንድ በአገር ቤት የኢትዮጵያ ተማሪዎች ማህበር የዚህ ትውልድ አባላት የሆነው ወጣቶች ትግል የጀመርነው ድቅድቅ ባለ ጨለማ ዘመን ነበር ብንል ማጋነን አይሆንብንም። በ50ዎቹ የዩኒቨርሲቲ ተማሪዎች የነበርነው በዩኒቨርሲቲ አካዳሚ ነጻነት ማለት መሰብሰብ መጻፍና መወያየት ይፈቀድ በነበረው መብት በመጠቀም ተደራጅተን የተማሪ ማህበር ለማቋቋም ችለን ነበር። ሆኖም ንቃተ ህሊናችን ዝቅተኛ በመሆኑ የምናነሳው ጥያቄዎች ወጥ ቀጠረና ምግባችን አይጣፍጥም በሚሉት ላይ ነበር። ቀስ በቀስ የተማሪው ቁጥር መጨመር ከክፍላተ ሀገር የሚመጡና ከአዲሶቹ የአፍሪካ ሀገሮች ነጻነታቸውን ከቀኝ ገዢዎች ያገኙ ተማሪዎች ባገኙት የነጻ ትምህርት ድል መደባለቃቸው ንቃተ ህሊናችንን እንዲዳብር እንዲሁም በብሔራዊ አገልግሎት ወይም ናሽናል ሰርቪስ አማካኝነት በየክፍላተ ሀገር በመመደብ ለአንድ አመት በመስራት ሀገራችንን ይበልጥ እንድናውቅና አድማሳችን እንዲሰፋ ረቶናል። በመሆኑም ተማሪው የማህበራዊና የኢኮኖሚ ጉዳዮች ላይ መወያየት ማጥናትና መመራመር እንዲሁም ለመንግስት ባለ ስልጣናት ፍትህ ተጓደለ ህዝብ ተበደለ በተለይም መሬት ላራሹ እንዲሁም ዳቦ ለተራበ የመሳሰሉትን ጥያቄዎች ማቅረብ ጀመረን። ጽሑፋችንና መጽሔቶች እንዲሁም ንጉሱ በሚገኙበት ግጥሞች መቅረብ በተለይም የማይረሳው የጎመራው በረከት መርገም እንዲሁም ሌሎች በጸጋይ ደርተራውና በጓደኞቹ እንደ ደሃው ይናገራል የመሳሰሉትን ግጥሞች መቅረቡ ጀመሩ። በሂደት የተማሪው የተቃውሞን ቅስቀሳ የመጠናከርና ወደ ግራሪዮት ማዘንበል ያሳሰባቸው ንጉስ ባለስልጣኖችና ባለመሬቶች ሁኔታውን በግዜው በእንጭጮ ለመቅጨት ወይም ለመክታት የተማሪውን መሬዎች እንደ ጥላሁን ግዛው እንዲገደሉና ይቀሩትንም እንዲታሰሩ አስደረገ። በዚህ ግዜ ከተማሪው ማህበር ውስጥ ጥቂት በጣም የነቁት ተማሪዎች ሰላማዊ የትግል ተቃውሞ ማክተሙን የተረዱ ተማሪዎች ትግሉን በይበልጥ ለማደራጀትና አማራጭ ለመፈለግ ከመወዷት ሀገራቸው ለመውጣት ተገደዱ። ሁለት በውጭ ሀገር የኢትዮጵያ ተማሪዎች ማህበር። የኢትዮጵያ ተማሪዎች በብዛት ወደ ውጭ ሀገር መውጣት የጀመሩት በ40ዎቹ መጨረሻ አመታት ጀምሮ ነው። ተማሪዎቹ የሚሄዱት ወደ አሜሪካና አውሮፓ ሀገሮች በትምህርታቸው ጎበዝ የሆኑ በነጻ ትምህርት ወይም ስኮላርሺፕ በማግኘትና ሀብታም ልጆች ለትምህርትና ለኑሮ ወጪ ቤተሰቦቻቸው የሚከፍሉላቸው ነበሩ። የኢትዮጵያ ተማሪዎች ቁጥራቸው እስከ 50ዎቹ አጋማሽ እየጨመረም ቢመጣም የነበረው የተማሪ ማህበር ደካማና በዓላትን በማክበር ላይ የተጠመደ ለምሳሌ የአዲስ አመት ቀን የነጻነት ቀንና የንጉሱን የልደት በዓል እንዲሁም ህዝባዊ በዓላትን በኢትዮጵያ ኤምባሲዎች ግብዣ በመካፈል የተወሰነ ነበር። የብዙዎቹም ማላማ ትምህርታቸውንም እንደጨረሱ ቶሎ ወደ ሀገራቸው ተመለሰው በስርዓቱ ውስጥ በተመደቡበት ስራዎች ማገልገል ትዳር መመስረት ቤት መስራትና ልጆች ወልዶ ማሳደግም ነበር። አብዛኛው እኛ ምን አገባን አርፈን ኑሯችንን መኖር የሚል የተማረው መንፈስ ያየለበት ጊዜ ነበር ለማለት ይቻላል። የኢትዮጵያ ተማሪዎች በውጭ ሀገር ከ50ዎቹ መጨረሻ አንስቶ እስከ አብዮት ዋዜ ማድረስ በጸረ ፊውዳልና በጸረ ኢምፔሪያሊዝም ተቃውሞ ተደራጅቶ ለ66 አብዮት መፈንዳት የበኩሉን አስተዋጽኦ ከአገር ቤት ካለው የተማሪው እንቅስቃሴ ጋር በማበር ታግሏል አታግሏል። በውጭ ሀገር ዋንኞቹ ተጠቃሾች በአውሮፓ የኢትዮጵያ ተማሪዎች ማህበርና በሰሜን አሜሪካ የኢትዮጵያ ተማሪዎች ማህበር በአፍሪካና መካከለኛ ምስራቅ የኢትዮጵያ ተማሪዎች ማህበር ነበሩ። ሁለቱም የየራሳቸው ያደረጃጀት መዋቅር ነበራቸው። ለምሳሌ በአውሮፓ አህጉር ደረጃ የተመሰረተው በአውሮፓ ውስጥ በሚገኙ አገሮች ውስጥ ማህበራት ማለት በፈረንሳይ፣ በእንግሊዝ፣ በጀርመን፣ በሶቪየት ህብረት ማህበራት ውስጥ ተወካዮች አማካኝነት ነው። የአውሮፓው የኢትዮጵያ ተማሪዎች ማህበር የተደራጀው ሁሉን የተማሪ ማህበራት አንድ የሚያደርጋቸው ለሀገርና ለህዝብ ያላቸው ፍቅር ያለማጽናትና መቆርቆር በሚኖርበት አገሮች የእድገት ደረጃና የቴክኖሎጂ እምርታ በመመልከት በቅዱስ ቅናት በመንገብገብ እግረ ኮርች ያዘን የፊውዳል ስርዓት ለመለወጥ መሰብሰብ መወያየት መደራጀት በግዜው ይታመንበት በነበረው የሶሻሊዝም ሪዮት መጻሕፍትን ማንበብ ማጥናት መጻፍና ወደ አማርኛ መተርጎም መጽሔቶች ማዘጋጀት በአውሮፓ የታገልና በአሜሪካ ኮምባት መጽሔቶች ማተምና ወደ አገር ቤት በድብቅ ሰርገው እንዲገቡ ማድረግ ነበር። ለአብነት የኢትዮጵያ ተማሪዎች በሰሜን አሜሪካ የተማሪው ማህበር ምን እንደሚመስል እንዴት በሀጉር በከተማና በህዋስ ወይም የጥናት ቡድን እንዴት ለመደራጀት የገንዘብ አቅሙን እንዳጠናከረና አቅሙ በፈቀደ መሰረት የኢትዮጵያን የፖለቲካ የኢኮኖሚና የሶሻል ችግሮች ትንተና መፍትሄ ፍለጋ እንዲሁም ሀተታና ስጭት የማድረግ ስልት እንዲሁም በሂስና በግለ ሂስ ራሱን እንዳልነጸና በተጨማሪም ካልባሌ ቦታዎችና በጎጂ ባህሎች እንዳይበከት መቆጠብ አንዱ አንዱን መጠበቅና መከላከል የመሳሰሉት ነበሩ። ባጭሩ ለኛ ተውልድ የተማሪው ማህበር አጣጫ የሚሰጥ የፖለቲካ ፓርቲ በሌለበት ተማሪው ለችግር የተጋለጠ በመሆኑ ከድክመቱና ከጥንካሬው ያሁኑ ተውልድ ከኛ ተውልድ ብዙ ነገሮች ልትቀስሙ ይገባል ብለን እናስባለን። አንድ በጥራሽ የማይረሳን ናቢዮት 66 ከመፈንዳቱ በፊት በ1964 ዓመተ ምህረት ራሱን በህቡ አደረጃጅቶ የነበረው በኢትዮጵያ የመጀመሪያው ፓርቲ ኢሃፓ ራሱን በይፋ በ1967 ዓመተ ምህረት ማወጁ ለተራማጅ ተማሪው ክፍል ትልቅ የምስራችና ደስታን ፈጥሮ ነበር። በኢሃፓ ስር በመደራጀት ላይ በነበረው ኢሃአስ ማስጠናከሪያ የሚሆን ገንዘብና ሌላም ቁሳቁስ ለመርዳት ተማሪው በነፍስ ወከፍ ከአንድ ሳምንት ስኮር የሚደርስ ደሞዛቸውን ሰጥተዋል። ጊዜው ወሳኝ ስለነበረ አንዳንዶች መኪናቸውን በመሸጥና ትምህርታቸውን አቁመው ወደ ሀገር ቤት በመግባት ሙሉ ጊዜያቸውን ለትግሉ ያደረጉበትም ወቅት ነበር። ሶስተኛ በኢትዮጵያ ተራማጆች እንቅስቃሴ ባቤቱ ዋዜማ ህብረተሰባችን በሁሉና በትግራይ በተከሰተው ረሃብ በመማረር የኑሮ ውድነት በሰራተኛ ክፍል ማለት በከተማ እንዲሁም በአርሶ አደሩ በባለመሬቶች አይን ያወጣ በዝበዛ የተንገፈገፈበት ወቅት በአጠቃላይ ወታደሩም በኑሮ ውድነት ታክሲ ነጂዎች የነዳጅ ዋጋ መጨመር እንዲሁም የሙስሊሙም ህብረተሰብ የሃይማኖት እኩልነት ይደረግልን የሴቶችን እንቅስቃሴ ማለት እናቶች የቤት እመቤቶች ተማሪዎችና በቤት ሰራተኝነት በረጅም ሰዓት ስራ ባለት ተመጣጠነ ክፍያ መጠመት እንዲሁም ተማሪዎች በአገር ቤትና በውጭ አገር የፊውዳሉ ስርዓት ማክተም አለበት ወደሚለው ድምዳሜ የደረሰ ይመስልም ነበር። የኢትዮጵያ ተማሪዎችም የበኩሉን በአውሮፓ በአሜሪካ እንዲሁም በተጨማሪም በአፍሪካና በመካከለኛው ምስራቅ የሚገኙ ተማሪዎች የዓለም አቀፍ የኢትዮጵያን ተማሪዎች ማህበር ለመመስረት ከብዙ ጥረቶችና ዝግጅቶች ስብስብ በማድረግ የተራማጁ ክፍል በጸረ ፊውዳልና በጸረ ኢምፔሪያሊዝም ተሰልፎ በነበረው አንዳንድ የሪዮት ዓለም ልዩነቶች አቆጥቁጠው ሲብላሉ የነበሩ አስተሳሰቦች በይፋም በቃሉ። አንዳንድ ቀባጣሪዎች አሁን እንደሚሉት ሳውቁና አውቃለን ብለው የሚያወሩትን በሬ ወለደ የታሪክ ቀልበሳ ለህዝብ ፍርድ ትተን ወነተኛ የነበረው በእኛ አንደበት የተካፈልንበትን ትግል እናውራችሁ። የሆነው ከተራማጆች እንቅስቃሴ ውስጥ በበቀሉት በኢሃፓና መኢሶን መካከለ የተከሰቱት ቅራኔዎች እንደው የቃላት ጨዋታ ማለት ላባደርና ወዛደር እናቸንፋለንና እናሸንፋለን ሳይሆን የነበረው ልዩነት ለሀገራችን ከፊውዳል ስርዓት በኋላ ለውጥ ሊመጣ የሚችለው በስልር ነቀል ስርዓት ትግል ወይስ በጥገናዊ ስርዓት ትግል ነው? የምንታገለው ለምን አይነት መንግስት ነው? ትግሉንስ ማን ይምራው? የሚሉት ነበሩ። አብዮቱ ከመፈንዳቱ ጥቂት አመታት በፊት ሐሳብ ለማንሸራሸርና ጥራት ለማግኘት በቦስተን ከተማ የሰሜን አሜሪካ የኢትዮጵያ ተማሪዎች ጉባኤ ተደርጎም ነበር። በጉባኤው ላይ ስለ ወታደራዊ መንግስት ስልጣን መያዝና አብዮቱን መርቶ የሚፈልገው ለውጥ ሊያመጣ ይችላል ወይ የሚለው ተነስቶ ከነግብጽና ከላቲን አሜሪካ ሀገሮች ተሞክሮች በመነሳት ወታደር ስልጣን ቢይዝ ያምባገነን መንግስት እንደሚሆን ግንዛቤና ድምዳሜ ላይ ለመድረስ ተችሎም ነበር። በእኛም ሀገር የሆነው አበው እንደሚሉት የፈሩት ይደርሳል ሆነና የተራማጁ ለውጥ ፈላጊ ክፍል በበቂ ባለመደራጀቱ ዝግጅት ባለማድረጉና ድርጅታዊ ጥንካሬ ባለመኖሩ የምርጥ መኮንኖች የታጠቀውንና የተደራጀውን የሀገር መከላከያ ሰራዊታችንን መወጣጫ በማድረግ የህዝብን የትግል ፍሬ ነጥቀው ለ17 አመት የወታደራዊ አምባገነን መንግስት መስርተው መላውን የሀገራችንን ህዝብ ሲያሰቃዩና ሲገድሉ እንዲሁም ባልተጠና የሰፈራ ፕሮግራም የአካባቢ ማህበራዊ አገልግሎት ለመስጠት በሚል ፈሊጥ ህዝባችንን ሲያምስና ሲያሰቃይ ከርሞ ነበር። ያሁኑ ዲሞክራቶች ነን ባዮች ገራፊ አስገራፊና ረሻኝ አስረሻኝ የነበሩ የኢሰፓ አባሎችና በላባዮች ቅጥረኛ ምሁራን አሉባልታዎችንና ውጅንብሮችን በደርግ ዘመን የነበረው ማርና ወተት የሚፈስበት አገርና ስርዓት ነበር ሲሉ ከልብ ያሳዝናል። የኛ ትውልድ ማለት የኢሃፓ አባላትና ደጋፊዎች በጅምላ ጸረ መለዮ ለባሽ አለመሆናችንን ለናንተ ለልጆቻችን እንድታውቁልን እንፈልጋለን። እንደውም በተቃራኒው ተራማጅ ወታደሩ ክፍል የህዝባዊ ትግል ተካፋይ በመሆን በህቡ ጭቁን ወታደር በሚል ድርጅት ተደራጅቶና በጣም የነቁት በኢሃፓ አባላትነት በህይወት መስዋዕትነት የከፈሉ ከከፍተኛ ማዕረግ እስከ ተራ ወታደርነት የታገሉና ያታገሉ ክቡር ሰማዕቶችን ሁሌም የምንዘክራቸው ናቸው። አሁንም በህይወት ያሉት አብረውን በትግል ላይ ናቸው። እዚህ ላይ ግን አንድ የማይታበል ሐቅ አለ። ይኸውም ጥቁሩ ግራዚያኒ የኢሰፓው መሪና ጀሌዎቹ ከሩብ ሚሊዮን በላይ የሚሆን የኢሃፓ አባላትና ደጋፊዎች እንዲሁም ምንም ውስጥ የሌሉበትን አረጋውያን ህፃናትና የሃይማኖት አባቶች ሳይቀር በቀይ ሽብር ጨፍጭፈዋል አስጨፍጭፈዋል። በመጨረሻም ያንድነት ኃይሎችን አዳክመው ለተገንጣይና አስገንጣይ የነጻው ጮችንን ባዮች የበላይነት እንዲያገኙና የመከላከያ ሰራዊታችንን እንዲበተን አድርገው ወደ ስደት ዓለም የመጡ ናቸው። ባለፉት 20 ዓመታት የዘረኛው የውያኔ አምባገነን አገዛዝ ሀገራችንን በሁሉም መንገድ በፖለቲካ በኢኮኖሚና በሶሻል ቀውሶች አደባይቶ ኢትዮጵያ እንደ ሀገር በመኖርና ባለመኖር ላይ እንድትጥቅ አድርጓል። የዘረኛ ቡድን ቅንጣት ታል ምንም የሀገርና የህዝብ ፍቅር የሌለው የራሱን የጎሳ ፕሮግራም የኢትዮጵያ ህገ መንግስት ብሎ በህዝባችን ላይ በመጫንና በዘር ላይ ብቻ በተመሰረተ በክልል መሸንሸን እንዲሁም በዘመናት የዳበሩትን የሚያስተሳስሩን ባህሎቻችንን ወጎችና እሴቶች ማለት ኢትዮጵያዊነትንና አንድነት እንዲበዘበዝና ተካችሎና ተሰባስበው በአገሪቱ የኖሩትን በህረሰቦችና የሃይማኖት አማኞች መከላከል ልዩነቶችን በማርገብ ህዝባችንን በጠላትነት ተፈርጀው ደም እንዲቃቡና በጎሩት እንዲተያዩ ብሎም እንዳይተማመኑና በጋራ እንዳይታገሉ የውያኔና የውጭ ኃይሎች ሴራቸው ለጊዜው ቢሆንም ደንቃራዎች ሆነዋል። የውያኔ ዝባዝንኪ ቶርቶ ስለማልቅና ሰልቺ በመሆኑ አሳባችንን የሚያጠቃልል በደብተራው ድረገጽ አልከኝ 20 አመት ስንት ነው ከሚለው ግጥም ዋና ዋናዎቹን እንጥቀስ። የራስን እድል በራስ መወሰን እስከ መገንጠል ተባለ። የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው አሉ። የ6 ኪሎ ዩኒቨርሲቲ ተማሪዎች ተቃውሞ ሰልፍ በአጋዚ ሳንጃና ጥይት ተዘጋ። ባርነት ወይስ ነጻነት አስብለው የኤርትራ ወገኖቻችንን አስከነጠሉ። በእለቱም አስመራ ተገኝተው ከጀርባችን የጋራ ጠላት አለን ብለው እመራለው የሚሉትን ህዝብ በጠላትነት ፈረጁ። ደስታቸውንም አበሰሩ። ኢሰፓ ኢሃፓ ነፍጠኛ እየተባለ ጣት መጠቋቆምና ማስፈራራት ተጀመረ። የትምክህተኛ ጎራ ተመጣ አሉ። ከአዲስ አበባ ዩኒቨርሲቲ 40 መምህራን ብቁ አይደሉም ብለው በተባረሩ ማግስት የብሔረሰቦች እኩልነት አሉና እኛ ከእኩልነት በላይ ነን አሉን። ወርቅ ከሆነው ከትግራይ መፈጠራቸውን ነገሩንና ለትግራይ ህዝብ ያፍ ዝልዝል ወይም ጮማ አቀረቡለት። የትግራይ ወገኖቻችንም ጥቂት ፈነደቁ። ብዙሃኑ ታዘበ። ያድዋ ድል ለደቡብ ምኑ ነው አሉ። እኛም አድዋን ተናገራል ነው። ማጠቃለያ፣ ባለፉት 20 አመታት ዘረኛው ወያኔ በአገራችንና በህዝባችን የተፈጸመው በደሎች በፖለቲካ መድብለ ፓርቲ ነኝ በማለት በተለጣፊ ድርጅቶች በመታጀብ ሲውረገረግ ሰንብቶ ከ97ቱ ምርጫ ሽንፈት በኋላ በ2002 ጀምሮ አውራ ፓርቲ ነኝ በማለት ብቻውን ሮጦ በ99.6% አሸንፎ ያለበት ወቅት ደርሰናል። ፖለቲካ ባላንጣይናቸው ብሎ የሚያስበውን የተቃዋሚ ኃይሎች በሀገር ክህደትና በሽብርተኝነት ራሱ ከሳሽ ራሱ ፈራጅ በመሆን ባስተሳሰባቸው አይሰሙኝም ያለውን ሁሉ በሰበቡ እያሳደደ እያሰረና እየከተለ ይገኛል። አጉራዘለል ወያኔ ድንበር ዘልቆ በጎረቤት አገሮች ስደተኞችን መግደልና አፍኖ መውሰድ የለት ተግባር አድርጎታል። እንዲሁም በስንት መከራ ከሳራ በራሃና ካደገኛ የጀልባ ጉዞ በኋላ ወደ አረብ አገሮች የደረሱትን ከዚያም አልፈው አውሮፓ አገሮች የደረሱት ድን ስደተኞች ወያኔ ከተለያዩ አገር መንግስታት ጋር በመመሳጠር የተባበሩት መንግስታት የስደተኞች መብት ተከላካይ ወይም UNHCR ዓለም ያጸደቀውን ህግ በመጣስ ስደተኞች ያለፈቃዳቸው በግድ ወደ ሀገራቸው እንዲመለሱና ሲመለሱም ምንም እንደማይደረጉና ችግር እንደማይገጥማቸው ወያኔ እየወተወተም ነው። የኢኮኖሚው ጉዳይ እንደው አካንስብን የሚለው የህዝብ ቁጥር ቢበዛም እኛ ግን እናንተ ልጆቻችን ጉዳዩን ከስር መሰረቱ ማውቀና መረዳት ይበጃቸዋል ብለን እናስባለን። ባለም አቀፍ ደረጃ በወያኔ አጋፋሪነት የመሬት ቅርመት ወይም ነጠቃ በጣም ስር ሳይሰድ ምን መደረግ አለበት የሚለውን ማጥናት ማሰብ ማውጠንጠንና በማያዳግም ፈጣን እርምጃ ከወጣቱ ገበሬ ጋር በማበር መንቀሳቀስ ግዴታችን መሆኑን ለማሳሰብ እንወዳለን። የተፈጥሮ ሀብታችን እንዴት በአግባቡ እንጠቀም ልማትና እድገት እንዲሁም በሀገራችን እንዴት የምግብ ዋስትና እንዲሁም ሰላምና ብልጽግና ሊመጣ ይችላል በሚለውም መወያየት ያስፈልጋል። እንደምታውቁት ያለም ተራማጅ ምሁሮች በተለይ ለ21ኛው ክፍለ ዘመን በአምባገነን ስርዓት ውስጥ የሞት ሽረት አድርገው የኛውን የመሰለ አገር ያለ ህዝባዊ መንግስትና ዲሞክራሲያዊ ስርዓት ፍትሃዊ ልማትና እድገት የማይታሰቡ መሆኑን ያስተማሩን ነው። በዚህም ትግላችን ላይ ብቻችን አይደለንም። በአለም ላይ የሚገኙ የጸረ ግሎባላይዜሽን ማለት አሉታዊ ድርጊት ተቃዋሚዎች የዓለም አቀፍ የሴቶች ማህበር፣ የሰራተኞች ማህበር፣ የአካባቢ ብክለትን የሚቃወሙ እንዲሁም ንጻ የሆኑ የምርምር ድርጅቶች ለምሳሌ እንደ ኦክላንድ ኢንስቲትዩሽኖችን በአለም አቀፍ ደረጃ ያለውን የመሬት ዝርፊያና ድምታ በማጋለጥ ላይ ናቸው። ያም ሆኖ የኛን ትግል ወደ ሀገራችን መጥቶ የሚታገልልን የለም ግን አጋሮቻችን ሊሆኑ ይችላሉ። ስለዚህ ከነሱ ጋር መተባበር አለብን። በመሆኑ መረጃ በማሰባሰብ ጽሁፋቸውንና መጽሔቶቻቸውን በማሰራጨት እንዲሁም በቅርቡ የተጀመረውን የመረት ዝርፊያ የተቃውሞ ፊርማ በማሰባሰብ ንቁ ተሳትፎ በተለይ ወጣቶች ልታደርጉ ይገባል ብለን እንላለን። ጽሁፋችንን ከማጠቃለላችን በፊት እኛ በህይወት እስካለን ማለት ክንዳችንን እስከምንተራስ ድረስ ከጎናችሁነን የኛት የትግል ጥሪያችን የተቀበላችሁ ወጣቶች በሙሉ በዘር በጾታና በሃይማኖት ሳትለያዩ እንደይወክንድ ባላማ ጸንታችሁ ያደራ ቃል ኪዳናችሁን ተቀብላችሁ በእኩልነት አንድነቷ የተጠበቀ ዲሞክራሲያዊ ኢትዮጵያ እውን እንደምታደርጉ አንጠራጠርም። የኢትዮጵያ ህዝብ በትግሉ ያቸንፋል። Thank you.
በፖለቲካ ትግልና ህዝባዊ አመጽ ፈለገ መንገድ በዛሬቱ ኢትዮጵያ ዛሬ ከዘረኛና ጎሰኛው የውያኔ ገዢ ቡድን ጋር የሚደረገው የፖለቲካ ትግል በወለገብ መልኩ ከሀገር ህልውና ጋር የተሳሰረ መተሳሰርም ያለበት ህዝባዊ አመጽ ነው። የጠራ የፖለቲካ ራዕይና ህዝባዊ አመጽ የተሳሰሩ የአንድ አካል ሁለት ገጽታዎች ናቸው። የአገር ህልውና ጥያቄ ውስጥ በገባበት ሁኔታ ህዝብ በአጠቃላይ ሲበደል፣ ፍትህና ርትዕ ደብዛቸው ሲጠፋ፣ ሰብአዊ ሆነ ዲሞክራሲያዊ መብቶች የውሃ ሽታ ሲሆኑ፣ ትግሉ የፖለቲካ ትግል ብቻ ሳይሆን የትንሣኤ ህሊናም ትግል መሆኑን መገንዘብ የዜጎች ሁሉ ግዴታም ነው። ለፖለቲካ ትግልና የሞራል ጥያቄዎች ተለያይተው የሚቆሙ ሳይሆን እጅጉን የተያያዙና የተሳሰሩ ናቸው። ከራሳችን ከህሊናችን ጋር የምንኖርና ለህሊናችን ከቆምን ትክክለኛ ያልሆኑ ነገሮችን ያለመቀበል ግዴታ ይኖርብናል። ይህ ብቻ አይደለም፣ በአጠቃላይ የህዝብና የሀገር ህልውና ሲደፈር ተመልካች ሆኖ መፈረጅ አሊያም ሁኔታው እንዲባባስ በተቃራኒው ጎራ መንጎድ የህሊና ብቃት መጥፋቱን አመልካች ነው። መጥፎ አገዛዞች በአጠቃላይ እንደ ወያኔ ዘረኛና ጎጠኛ ጸረ ኢትዮጵያ ቡድን በተለይ ከህሊና ጋር ለመኖር የሚያስችሉትን ባህላዊና ፖለቲካዊ እሴቶችን ሁሉ ያጠፋል። ህዝብን እንደ ህዝብ የሚያስተሳስሩትን አስተሳስረውም ያኖሩትን መልከ ብዙ ታሪካዊና ባህላዊ ጸጋዎች ሁሉ እንዲጠፉ ይጥራሉ። በተቃራኒው ጥላቻ እንዲስፋፋ፣ ክቡር ህዝባዊ ባህል እንዲረክስ፣ በሽታ እንዲስፋፋ፣ ዜጋ ከቦታው እንዲፈናቀል፣ ሰው በሀገሩ እንደ ልብ ተዛውሮ እንዳይሰራና እንዳይኖር ቀን ከሌሊት ይሰራሉ። የወያኔ አፋኝና ዘረኛ ቡድን ራሱ ከፈለፈላቸው እሱን መሰል ጽንፈኞች ጋር በህዝብና በሀገር ላይ እያካሄዱ ያለው ረፍት የለሽ ዘመቻም ይህንኑ መሰረት ያደረገ ነው። ይህ ስለሆነም ዛሬ እየተካሄደ ያለው የፖለቲካ ትግል እነዚህን እሴቶች ሁሉ እንዳይጠፉ የማድረግና የማሳደግም ትግል ነው የምንለው። ዛሬ ወያኔ በሀገር ደረጃ እያስፋፋ ያለው የህሊና ውድቀትንና ዝቅጠትን ጭምር ነው። ተጠያቂነት የሚለው ቃል ከፖለቲካው መድረክ ጠፍቷል። አንደኛው ወንጀለኛ በሌላው እየተተካ መሄዱም አገዛዙ ከላይ እስከታች በሙስና መዘፈቁም ይህንኑ የህሊና ዝቅጠትን አመልካች ነው። የፖለቲካው ትግልና ህዝባዊ አመጽ ያላቸውን የጠበቀ ግንኙነት ስናወሳ የዲሞክራሲ ስርዓት ለህዝባችን አስፈላጊነትን፣ የሰብአዊ መብት መከበርን፣ የህዝብን በፍትህና ርትዕ ፊት እኩልነት መቀበልን፣ ስለ ኢኮኖሚያዊ ሁኔታ መግለጫው የህዝብ ተጨባጭ አኗኗር መሰረት መሆኑን ስንናገርና መረሳት የሌለበት ትልቁ ቁም ነገር ሀገር የሚለው እውነት ነው። በበሰለ ፖለቲካዊ ቋንቋም ስለ ህዝብ ስናወሳ ሀገር የሚለው ቃል እምብርት ነው። የሀገርን ህልውናና ሉዓላዊነት ባልተቀበለ አስረሽ ምቹ የጥበትና የዘረኝነት ፖለቲካ በጎ ጸጋዎች ሁሉ የሚገኙ አይሆኑም። አገርና ህዝብን በተለያየ ኮሮጆ ከቶ ስለ ህዝብ መብት፣ ስለ ዲሞክራሲ ማውሳት የሚሞከር አይደለም። የምናውሳው የምንታገለው ስለ ህዋ ወይም ስለ ጠፈር ሳይሆን በተጨባጭ ስቃይን እየተቀበለ ስላለው ዜጋና ኢትዮጵያዊው ህዝብ ነው። ወያኔ ቀዳሚ ጠላት መሆኑ ግልጽ ቢሆንም ከኢትዮጵያ ታሪካዊ ጠላቶች ጋር ቆሞ ወይም የወያኔን የዘርና የጎሳ ፖለቲካ ተከትሎ ለህዝብ ችግሮች መፍትሄ እናመጣለን ማለት ከምህረቱ ስቃውን የሚያጠነክር ጉዞ ነው። ምን ነገር ያለበት እውነት ለዘመናት ስቃይና ደስታን በጋራ ተካፍሎ ታሪክና ባህል ፈጥሮ በጋራ ስለኖረው ህዝባችን ነው። የችግሮቹ ሁሉ መፍትሄም የጋራ እንቅስቃሴና ህዝባዊ አመጽ መሆኑን የካቲት አስተምሯል፣ መስክሯል። ይህንን ሀቅ ለመረዳት የባዕዳንን ቤተ መጻሕፍት ማሰስ አያሻንም። ወያኔን እንቃወማለን የማለት ዋነኛ መግለጫ ኢትዮጵያዊነትን አጥብቆ ከመያዝ ጋር የተሳሰረ ነው። ከሻቢያም ጓሮ ይሁን ከምዕራባውያኑ ጓዳ ለኢትዮጵያ ህዝብ ችግር መፍትሄ መሻት አገልጋይነታችን ለማን ጥቅም እንደሆነ ጠቋሚ ነው። ስለዚህ ከበርካታ ወቅታዊ መፈክሮች አንደኛውና ዋነኛው የሚለው መሆን አለበት። ዛሬ ያለንበት ሁኔታ ህዝባዊ አመጽን ተግባራዊ ማድረግ ነው። ይህ መሆን አለበት የምንል ከሆነ ደግሞ የህዝባዊ አመጽን ባህሪያት መመርመር ሊታለፍ የማይችል ግዴታ ነው። እነዚህን ባህሪያት ከሞላ ጎደል ስናስቀምጥ ሀ ህዝባዊ አመስ እርሾ ያስፈልጋል ለህዝባዊ አመስ የሚያስተሳስር ቋንቋ ያሻል ህዝብን ከህዝብ የሚያግባባ አመሩሃ ህዝባዊ አመስ አጠጣጣይ ችቦ ያስፈልጋል መ ህዝባዊ አመጽን ከጽንፈኝነትና ከጥበት መጠበቅ ግድላል ሰ ህዝባዊ አመጽን ከአካባቢም ሆነ ዓለም አቀፍ ኃይሎች ተጽዕኖ ጣልቃ ገብነት መጠበቅ የግድ ነው ረ ይሆኖ ግን የህዝባዊ አመጽን በተናጠል ወይም ህዝባዊ የፖለቲካ ትግል በአጠቃላይ ጠላትን ጠንቅቆ ከነ ዓላማው ጭምር በማወቅ ላይ ይመሰረታል የኢትዮጵያ ህዝብ ዋነኛ ጠላት ስልጣን ላይ ያለው ዘረኛና ጎጠኛ ቡድን መሆኑን ዛሬ በሆድና ጥቅማ ጥቅም ከተገዛው ክፍል የባዳን ተልእኮ ከተሸከመው አስመሳይ ተቋሚ በቀር ሊከራከር የሚችል ዜጋ የለም። ወያኔ ተቀዳሚና ዋነኛ ጠላት ነው ካለም ደግሞ የሀገርና የህዝብን ጠላት አጥብቆ መጥላት እንጂ እየጠሉ መውደድ አለመቻሉን መገንዘቡ የግድ ይሆናል። ይህ እየተካሄደ ያለው የፖለቲካ ትግል በአንድ በኩል የህሊና ተጠያቂነት ብቃት ባላቸውና የህሊና ዝቅጠት ውስጥ በተነከሩ መሃል የሚካሄድን ትግል ስለሆነ አጠቃላይ ትግሉ የህሊና ትንሳኤ ትግል መሆን መዘንጋት የለበትም። በፖለቲካው ትግል ቋንቋ ስልትና ታክቲክ አላማን ከግብ ለማድረስ ያስችላሉ ተብለው የተነደፉ እንደ ትግል መሳሪያነትና ለተጨባጭ ሁኔታው አስገዳጅነትም ሊያገለግሉ የሚችሉ ፖለቲካዊ አቋሞች ናቸው። ለምሳሌ የዲሞክራሲ ስርዓት በአንጻራዊነት ደረጃ ሰፍኖባቸዋል በሚባልባቸው የምዕራብ አውሮፓ ሀገሮች በህዝባዊ አመጽ አማካኝነት መንግስትን መለወጥ ግዴታ አይደለም። በሰላማዊ መንገድ ህዝብ መንግስትን በራሱ ድምጽ መለወጥ ስለሚችል አመጽ አስፈላጊ አይሆንም። በዘረኛ ጎጠኛ የወያኔ ቡድን እየተረገጠ ለሚገዛው የኢትዮጵያ ህዝብ ግን የተቀናጀና የተቀነባበረ ህዝባዊ አመጽ ሊታለፍ የማይችል ሁነኛ የትግል መሳሪያ ነው። የፖለቲካ አላማ ግን ግብን አመልካች የትግሉን አንጻራዊ መዳረሻ ወይም የትግሉን ግብ ገላጭ ነው። አንድ የፖለቲካ አላማ ሲነደፍ ሁልጊዜም መነሻው ወይም ተመርኩዞት የሚቆመው የህብረተሰብን አጠቃላይ እድገት ቆልፎ በያዙት አበይት ችግሮች ላይ ነው። ለምሳሌ በሀገራችን ሁኔታ መሬት ላራሹ የዲሞክራሲ ጥያቄ ካለገደብ ህዝባዊ መንግስት የፍትህና ርትዕ መከበር የሰብአዊ መብት መሟላት የሴቶች ሁለገብ መብት መከበር በነጻ የመደራጀት መብት የሃይማኖቶች እኩልነት መከበር ወዘተ ናቸው። አንድ ህዝባዊ የሆነ የፖለቲካ ድርጅት የትግል ኢላማዎቼ እነዚህ ናቸው ብሎ የሚነሳው እንዲሁ በዘፈቀደ ሳይሆን የህብረተሰቡን ሁኔታ ከነችግሮቹ በቂ ጥናት አድርጎ አመርቂ ግንዛቤ ከፈጠረ በኋላ ነው። የትግሉ አላማ ተብሎ የተወሰዱ መሰክሎች የሚለዋወጡ የሚጣሉና የሚሻሻሉም አይደሉም። በያጣጫው የተነሱት ከላይ የተዘረዘሩት ችግሮች መሰረታዊነት እስካልተፈቱ ድረስ በቀጣይነት በትግሉ አላማነት የሚኖሩ ናቸው። አንድ የፖለቲካ ድርጅት ነኝ የሚል የትግል አላማዎቹ ችግሮቹ በመሰረታዊነት ሳይፈቱ የሚለቅ ወይም የሚቀየር ከሆነ አለም አላማዎቹን በሰነድነት አስቀምጦ በተግባራዊ እንቅስቃሴው አራምባና ቆቦ የሚረግጥ ከሆነ ህዝባዊና ሀገራዊ ተልእኮ እንደሌለው ተጨባጭ ማስረጃ ናቸው። የድርጅቶችም ሁነኛ መለኪያ የያዙት አላማና ከዚህ ተያይዞ ያለ እንቅስቃሴያቸውን መመርመር የሚባለውም ለዚህ ነው። የትግል ስልትና ታክቲክ ብለን የምንገልጸው ግን ከዚህ ለየት ባለ መንገድ የሚታይ ነው። የትግል ስልትና ታክቲክ የትግሉ አላማ እንዳለ ሆኖ በትግል ሂደት ውስጥ የተወሰኑ መሸጋሸጎች አለም መጠነኛ ለውጦች የተከሰቱ ከሆነ ስልትና ታክቲክ ለዛ የተሸጋሸገ ወይም የተለወጠ ሁኔታ ሊያገለግሉ በሚችል ደረጃ መለወጥ ይቻላል። ይህ ሊሆን የሚችለው ወደ ዋናው አላማ መዳረሻ ሁኔታዎችን ያመቻቻል ያፋጥናል ተብሎ ከታመነበት ተጨባጭ ሁኔታውም ያንኑ አመልካች ከሆነ ማለት ነው። የትግሉ አላማ ግን የአላማው መሰረትና መነሻ የሆኑት ሀገራዊና ህዝባዊ ችግሮች እስካልተፈቱ ድረስ ሊለወጡ አለመቻላቸውን መረዳት በጣም ጠቃሚ ነው። የትግሉ አላማ ግቡን እስኪመታ ህብረተሰባዊ ችግሮች እስኪፈቱ ውጣ ውረዶች ይኖራሉ። መስዋዕትነት ይከፈላል። ጠላት በርካታ መሰናክሎችን ይፈጥራል። ወዘተ መርሱ አሁን ነው። የታጋዮች ግዴታስ በዚህ መሰል ሂደት ውስጥ ምን መሆን ይኖርበታል? አዎ በትግል ውስጥ ዘርፈ ብዙ ችግሮች ይከሰታሉ። ውጣ ውረዶችም የበዙ ሊሆኑ ይችላሉ። ነገር ግን የህዝብ መሰረታዊ ችግሮች እስካልተፈቱ የትግሉ አላማ ግቡን እስኪመታ እኛም አለን። ህይወታችንም ለትግሉ ለህዝባችንና ለሀገራችን ነው የሚለው ብቻ ነው። የቀደመው ለትግሉ ነው ህይወቴን መዝሙር እየዘመሩ ለሀገርና ለህዝብ ፍቅር የተሰው ጓዶች ያወረሱን የታሪክ ቅርስም ይህንን ሁኔታ አመላካች ነው። የነሱም የጀግንነት አላማ አንግቦ ወያኔን ከነግሳንግሱ ከስልጣን ማሰናበት ወደ ከርሰ መቃብሩ ማውረድ ግዴታና ኃላፊነት ዛሬ ያለው ትውልድ ተልእኮ ነው። በአጠቃላይ መልኩ የትግል ስልት ስትራቴጂ ይህንን መንገድ መርጣለው ወይም አልመርጠውም በሚል ዘይቤ ድርጅቶች በዘፈቀደ የሚመርጡት ጉዳይ ሆኖ መወሰድ የለበትም። አንድ በቅድሚያ የሚወሰደው ስልትና ታክቲክ የትግሉ አላማ ለማራመድ ይረዳል ወይስ ይጎዳል የሚለው መሰረታዊ ጥያቄ በአግባብ መመለስ አለበት። ሁለት በስልጣን ላይ ያለው ጸረ ህዝብና ጸረ ኢትዮጵያ ቡድን ባህሪ ተፈጥሮና አላማ መርምሮ ማወቅና መገንዘብ ይጠይቃል። ከዚህ በተጨማሪም ትግሉን የሚረዱ ወይም ሊጎዱ የሚችሉ ተቋሞች የስለላና ወታደራዊ መዋቅሮች፣ የገንዘብና የትራንስፖርት የምርጫ ቦርድ ወዘተ በማን ቁጥጥር ስር እንዳሉ መገንዘብ ወሳኝነት ይኖረዋል። 3 የትግሉን አላማ ከግብ የማድረስ ጥያቄ የዚህ ዘረኛ ሀገር አጥፊ ቡድን አላማ በማወቅ ብቻ የሚወሰን አይደለም። ከአካባቢ ሀገሮችና ከውጭ ኃይሎች ጋር ያለውን ግንኙነትና ትስስር በሚገባ በመመርመር የትግሉ አጋር ሊሆኑ የሚችሉትን ጠንቅቆ ማወቅ ጠላት ሆነው ሊቆሙ የሚችሉትን ማራቅን ሁሉ ያካትታል። ይህ ለአካባቢ ሀገሮችና ለውጭ ኃይሎች ብቻ የምንጠቀምበት መለኪያ አለመሆኑ በአግባብ ሊታወቅ ይገባል። በአገር ቤትም ህዝብን የሚከፋፍል ጽንፈኛ መንገድ የሚከተሉ የመገንጠል ጥያቄን እንደ መፍትሄ የሙጥኝ ያሉ ወያኔ የፈለፈላቸው ጸረ ህዝብ ተለጣፊዎች ከሻቢያ በመተባበር መብትና ዲሞክራሲ እናላብሳለን ባዮች ወዘተ በትግሉ ሂደት ቦምፊ ተጣርተው መወገድ ይኖርባቸዋል። ኢህአፓ የሀገሪቷን ተጨባጭ ሁኔታ አጥኖ በስልጣን ላይ ያለውን ዘረኛና ጎጠኛ ቡድን አላማና ተልእኮ አገናዝቦ የህዝባችንን የስቃይና የሰቆቃ እድሜ ለማሳጠር ሁለገብ የትግል ስልት በመጠቀም ህዝባችንን ሀገር አቀፍ ለሆነ ህዝባዊ አመጽ ማዘጋጀት አማራጭ የሌለው ወቅታዊ የትግል ስልት መሆኑን በይፋ ገልጿል። ህብረት ከማን ጋር ለሚለው ጥያቄም ህብረት የህዝብን አንድነትና ዲሞክራሲያዊ እኩልነት መሰረት አድርገው ለኢትዮጵያ ሀገራዊ ሉዓላዊነት ከሚታገሉ ኃይሎች ጋር ብቻ መሆን እንዳለበት ገልጾ ይፋ መግለጫም አውጥቷል። እምነቱንም አንጸባርቋል። ይህን መሰረት ያደረገ ህብረትም በአገር ቤት በተጨባጩ የትግል ሜዳ ተጨባጭ ህልውና ካላቸው ድርጅቶች ጋር መሆን እንዳለበትም አስምሮበታል። ሁለገብ የትግል ስልት የሚለውን ወቅታዊ የትግል ዘይቤ ሆነ አገር አቀፍ የተደራጀና የተቀናጀ ህዝባዊ አመጽ የሚሉትን የትግል መርሆች ወደ ኢትዮጵያ የፖለቲካ መድረክ ያስገባቸው ገና ከጅምሩ ኢህአፓ ነው። ዛሬ ዝብርቅርቅ ባለው የኢትዮጵያ ፖለቲካ ተቋሚ ነን የሚሉ ይህንን መፈክር አንግበናል ሲሉን እየሰማን ነው። ካለ ካርበን ኮፒ በማድረጋቸው የምንቆጭ ባይሆንም አቋማቸውን ተልኳቸውን ለመመርመር ግን እንገደዳለን። ዘረኛውንና ጎሰኛውን ወያኔን በናቅፋ ፈጥሮ በደደቢት አሳድጎ ኢትዮጵያን ለመከራ የዳረገውን የኢትዮጵያ መሰረታዊ ጠላት ሻቢያን እያሞገሱ ሁለገብ ትግል ሲሉን ለባዳን ኃይሎች መሳሪያ በመሆን ከወያኔ ወግነው ኢትዮጵያን እየወጉ እንደገቡና በወያኔም ተሹመው እንደነበር እያወቅን በ1997 ምርጫም ሰርገው በመግባት ቅንጅትን አፈራርሰው የዘታቸውን ሳይሆን ቅርጻቸውን ለዋውጣው ብቅ ማለታቸውን ህዝባችን ያወቀው ኤርትራ ነጻ ወጣች ኢትዮጵያም ወደብ የለሽ ሆነች ሲባል የወያኔ መልእክተኛ በመሆን ሻቢያው ኢሳያስ አፈወርቄ እንኳን ደስ ያለን ብለው እቅፍ አበባ ሲያበረክቱ በሻቢያ ቴሌቪዥን ባይናችን የተመለከትነው ከህሊናችን ሳይፋቅ እየቆረቆረን ሳለ ዛሬ ሁለገብ ትግል ሲሉን እንድንቀበል ይታሰብ ይሆን? በዋናነት ግንዛቤ ማግኘት ያለበት ትልቁ ቁም ነገር አንድ ሀገራዊ ህዝባዊ የሆነ ድርጅት ትኩረቱን ማድረግ ያለበት ከህዝብ መገናኘት የሚለው ነው። ወያኔም ሆነ ሌሎችም አምባገነን ስርዓቶች ቀዳሚ ጥረታቸውና ፍራቻቸውም ይህን መሰሉ ድርጅትና ህዝብ እንዳይገናኙ ነው። ይህን የመሰለ ክቡር ህዝባዊ አላማና ተልእኮ የተሸከመ ድርጅት ህዝብን ካገኘ ህዝብ ይወያያል፣ በእቅድ ይደራጃል። የጎሰኛውና ጸረ ኢትዮጵያዊው የወያኔ ቡድን ውሸቱ ጭምር ለምን አላማ እንደሆነ ተጠርጥሮ ይወጣል። የከተማው ነዋሪ ከገጠሩ፣ የደጋው ከቆላው፣ ሰራተኛው ከወርሳደሩ፣ አባዎች ከወጣቶች፣ ሴቶች ከወንዶች በሀገራዊ ጉዳዮች ላይ ይወያያሉ፣ ይመክራሉ። በሐሳብና በአላማ ጭምር ይተሳሰራሉ። ይህን መሰሉ ሁኔታ እያደገ መምጣት የፖለቲካ ኃይል ሚዛንን እያዛባ ህዝብ በያቅጣጫው አልገዛም አልንበረከክም ስሜት እያጎለበተ ለተቀናጀ ሀገራዊ ህዝባዊ አመጽ ድልድያል ይፈጥራል። ህዝብን ባለሙሉ መብት ለማድረግ የሚጓዝ የፖለቲካ ድርጅት ረጅሙ ጉዞ ብዙ ውጣ ውረድ እንዳለው ያውቃል። በዚህ መሰሉ እልህ አስጨራሽ ጉዞ ውስጥ ወደ ህብረት መግባት ያለባቸው ድርጅቶች ሁሉ ረጅሙ ጉዞ የሚዘልቁ ናቸው ማለት ግን አይቻልም። ዋናው ቁም ነገር በትግሉ መሰረታዊ ዓላማዎች ላይ የማያጠራጥር አቋምና መግባባት መኖር ነው። ለምሳሌ በህዝብ አንድነትና ዲሞክራሲያዊ እኩልነት ላይ የተመሰረተን ሀገራዊ አንድነት መቀበል ወያኔ ግንባር ቀደም ጠላት መሆኑን አውቆ እሱን ማስወገድ ላይ የጠራ አቋም የባዳን ተልኮና ፍላጎት አስፈጻሚነትን እንትፍ አርጎ መጥፋት ይጠይቃል። በአጠቃላይ ስለ ፖለቲካ ትግልና ስልት ስናነሳ ስለ ውድ ሀገራችን መደፈርና ስለ ህዝባችን ስቃይና ሰቆቃ ስንናገር የማናልፈው ወጣቱ ትውልድን ነው። ወጣቱ ትውልድ አገር ተረካቢ ነው ስንል ደግሞ ወጣቱ ያለበትን ሁኔታ ማጥናት መመርመር ግዴታ ነው። ወጣቱ የሀገሪቱ ዋነኛ እሴት ነው ቢባል ማጋነን አይሆንም። ዘረኛው የወያኔ ቡድን ገና የፖለቲካ ስልጣን በእጁ ካረገበት ጊዜ ጀምሮ በወጣቱ ትውልድ ላይ የፈጸመው በደልና ግፍ መስፈርት የማይገኝለት ነው። ወጣት ሰራተኛ፣ ወጣት ተማሪ፣ ወጣት አርሶ አደር፣ ወጣት ሴቶች በግፍ ለስደት ሲቃ ተዳርገዋል። ለክፉ ስራ አጥነትና አልባሌ ባህል ተጋልጧል። ገሚሶቹ በግዴታና በወያኔ የዘር ፖለቲካ ኮታ ወደ ውትድርና እየተወሰዱ ወደ ሶማሌ፣ ሱዳን፣ ሌሎችም ስፍራዎች እየተላኩ አንገታቸው እየተቀላ ወደ ህንድ ውቅያኖስ በየበረሃውም ተጥለዋል። ወያኔ በነሱ እልቂትና ስቃይ በብዙ ሚሊዮን የሚቆጠር የትርፍ ትርፍ አካብቶባቸዋል። ወያኔ በፈጠረው የዘርና የጎጥ ፖለቲካ ወጣቱ በአገሩ የተለያየ ክፍል እየተዘዋወረ የሥራ ዕድል እንዳያገኝ ተደርጓል። የዕለት ተዕለት ኑሮን ማሸነፍ ባልቻለበት ሁኔታ 1:5 1:7 በሚል የጭቆና ሰንሰለት አስተሳስሮ በገዛ እናትና አባቱ እህትና ወንድሞቹ በሰፈሩ ነዋሪ ጭምር የወያኔ ጆሮ ጠቢ ሆኖ እንዲያገለግል ግዴታ ተጥሎበታል። አገር መረከብ የማይችል የመግባቢያ ቋንቋ ያጣ በፍላጎትና በዓላማ ያልተሳሰረ በህሊናዊ አመለካከቱ ያልዳበረ ወጣት በመፍጠር አገር ተረካቢ ትውልድ እንዲጠፋ ማድረግ የወያኔ መሰረታዊ ዓላማ ከሆኑት አንደኛው ሴራ ነው። ዛሬ ባለንበት የግፍ ዘመን ወጣቱ ሰው ማን ነው የሚለው ጥያቄ በሚገባ ታይቶ ሞት ለወያኔ እምቢኝ ለሀገሬ የሚል ንቃተ ህሊናው የዳበረ ወጣት ትውልድ የወያኔን ቀብር ማጣደፍ አለበት። በፋሽስቶች የጨነገፈውና የ66 ዓመተ ምህረት ህዝባዊ አብዮት በዚህ አኳያ የተወው ምስክርነት በቀላሉ የሚገመት አይደለም። ይህን አስመልክቶ
ወጣቱ ምን ይላል? ወጣቱ ሰው ማን ነው? በድሜ ገና ለጋ አዲስ ሁሉ የሚያምረው በጨለማም ይጓዝ ብርሃንን ያላየው ግራቀኙን ሳያይ የሚንከራተተው የጋቱትን ሁሉ የሚመገምገው ሕይወትና ደሙን የወያኔ አገዛዝ የትም የሚያስረጨው ኧረ ለመሆኑ ወጣቱ ምን ይላል? ወጣቱ ሰው ማን ነው? ፖለቲካ ሳት ነው የሚል ከንቱ ቋንቋን ፍልስፍና አድርጎ በየቡና ቤቱ የሚንዘባን ነው የቦይ ውሃ ሆኖ የትም የሚፈሰው በወያኔ ሥራ ተቀይዶ ያለው ኧረ ለመሆኑ ወጣቱ ምን ይላል? ወጣቱ ሰው ማን ነው? ወይስ ሕዝብ አገሬን ብሎ ሰከን ባለ አእምሮ አማትሮ የሚያየው ሲያጠቡም የሚያሰፋ ሲያላሉም የሚወጥር በጨለማም ቆሞ ሐሰት እርሜ ብሎ እውነት የሚናገር ሰላምን ለማምጣት ብርሃንን ለማየት እጅግ የሚጓጓ ካለፈው ለመማር ለማወቅ የሚጥር ወጣቱ ምን ይላል? ወጣቱስ የቱ ነው? ሕዝቡን ኃይሌ ብሎ ውስጥ ለውስጥ የሚነድ በእጅማይጨበት የሚያቃጠል እሳት የበፊተኛው ነው ወይስ የኋለኛው? የትኛው ነው ወጣት? በእድሜው ገና ለጋ አዲስ አፍቃሪ ነው ወይስ ከዚህ ተልኮ ወጣት የሚለው ቃል ሌላ ትርጉም አለው? ገና ከጅምሩ ቃል ኪዳን የገባች ቃሏን ለመጠበቅ አገር ለመታደግ ሕዝብና አገሯን ከመብት አስተሳስራ ቁልቁለት ዳገቱን ሳትንበረከከው በድፍረት የወጣች ዛሬም ጸንታ ያለች ባለፈው ትግልም ሕይወት የነበረች የጽናት መሠረት ትግል ያስተማረች እቺ ናት ወጣቷ ወይስ ሌላኛዋ? ለወያኔ ሴራ ራሷን የሰጠች በወርቅ ተሽቆጥቁጣ ውስኪ እየተራጨች ላልባሌ ባህል በወያኔ ግቢ የወሲብ ያደረች
የካቲቱን ራእይ የተላበሰና ተደራጅቶ የቆመ ወጣት ትውልድ ዛሬም እውን መሆን አለበት።